ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ሚያዝያ 10 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ ሚያዝያ 10 ቀን 502 ቀናት አለፋቸው። ወጣቶቹን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። በአሸባሪውና ዘረኛው የኮሎኔል አብይ አህመድ አገዛዝ እየተቀነባበረና በስልት እየታገዘ ያለውን በተለይ በአማራው ላይ ያነጣጠረውን የዘር ማጥፋት ዘመቻ በመቃወም አፕሪል 20 ቀን 2021 ዓ.ም ተመረጠ ማክሰኞ በአሜሪካ ርዕሰ ከተማ በዋሽንግተን ዲሲ የውጭ ጉዳይ ቢሮ ስቴት ዲፓርትመንት ከጠዋቱ 9 ኤኤም ጀምሮ የተቃውሞ ሰልፍ ይደረጋል። በእለቱ በቦታው ተገኝታችሁ የህዝብን ፍጅት ማፈናቀልና ስደት በመቃወም አጋርነታችሁን እንድታሳዩ የሰልፍ አዘጋጅ ኮሚቴው በትህትና ያሳስባል። ማክሰኞ አፕሪል 20 ቀን ከጠዋቱ 9 ኤኤም ጀምሮ በስቴት ዲፓርትመንት ሸጋጋሪ ኮሎኔሎች አደናጋሪ ሹም ሁሉን የሳቱ ዜጎች የኮሎኔሉ ሽግግርና መዘዙ የኢትዮጵያ ህዝብ ስለጨካኝና አውሬ ገዢዎች ማንነትና ጠባይ አስተማሪ ወይም ነጋሪ የሚፈልግ አይደለም። ከነሱ ሌላ ያወቀው መሪ የለምና ለዚህም ነው የካቲት 66 አብዮትን ሲያካሂድ ለአብዮቱ ሞግዚት አያስፈልገውም በሚል ጊዜያዊ ህዝባዊ መንግስት ይቋቋም በሚል ትግሉን ያፋፋመው። ይህንን አቋም ኢህአፓ ከህዝብ ጋር ይዞ ሲነሳ የነበረው ሁኔታ ዛሬ ገኖ እንደሚታይ መሆኑ የሚዘነጋ ወይም አዲሱ ሹምና ጓደኞቹ ሊሸፋፍኑት እንደሚሞክሩት የሚደናገር አይደለም። በየካቲት የነበሩ ልዩ ልዩ ኃይሎች በጋራ መክረውና መፍትሄ ፈልገው ድርጎችንም ይዞ ሁሉን አቀፍ የሽግግር ሂደት እውን እንዲሆን የነበረውን ህዝባዊ አቋም ኮሎኔል መንግስቱና መኢሶን ተቃውመው አንድም ጊዜያዊ ወታደራዊ መንግስት ይኖር ሲሉ የዛሬን ኢህአዴግ ተጠናክሮ ይቀጥልና ምርጫ አስታውሷል። መኢሶን ደግሞ በጊዜው ዋናው የደርግ ደጋፊና ውዥንብር አስፋፊ በመሆኑ ለነቃ ለተደራጀና ለታጠቀ ትግል የሚል አጓጉል መፈክርን አሰምቶ ለኮሎኔሉ ጸረ ህዝብ አቋም መደበቂያ ሰጠው። የኮሎኔል መንግስቱ ሽግግር ወዴት እንደወሰደን ያየነውና ፋሽስትነትም ሰፍኖብን የኖርነው ግፍ ነው። ኢትያዊ የሽግግር መንግስትን አስፈላጊነት ደርጉና አድርባይ ምሁሮቹ ሲቃወሙ ያቀረቡት ምክንያት አገሪቷ ትከፋፈላለች፣ አድሃሪዎች አብዮቱን ይቀለብሱታል የሚል እንደነበር ያልረሳን ሲሆን በጥያቄው ላይ ግንዛቤው ዜሮ የሆነ አዲሱ ሹም እንዳለው ወጪ ያበዛብናል የሚለውን የጠቀሰ አልነበረም። ዛሬም የህዝብን ድምጽና ፍላጎት ማክበር ስህተትና አገራችንን ለአደጋ የሚያጋልጥ ነው ሊሉን የተነሱት ተደማሪዎች ሁሉ በመጥቁ የነበረውን የጭቆና ስርዓትና የአንድ ቡድንና ሰው አምባገነንነት ማቀንቀን ላይ እንዳሉ ሊገባቸው ገና አልተቻላቸውም። አዲሱ ሹም የሽግግር መንግስት ጥያቄ ለምን እንደሚነሳ መረዳት ያቃተው በመሆኑ ይህን ማስረዳት የግድ ይሆንብናል። የሀገራችን ውስብስብ የፖለቲካ ችግሮች የሁሉንም የጋራ ጥረትና የጋራ መፍትሄ የሚፈልጉ በመሆናቸው በመድረክና በትግል ላይ ያሉ ኃይሎች አንድ ወጥ ወይም በአንድ መርሃ ግብርና ዓላማ ስር ያሉ ባለመሆናቸው የለውጡ ሂደት በሰላም እንዲጠናቀቅ የነበረውን ስርዓት ድምጥማጥ በጋራ ለማጥፋት ቋሚ ነጻና ገለልተኛ የሆኑ ተቋሞችን ለመመስረት የጋራ መፍትሄን ለማስፈንና ለውሱን ጊዜም የሀገራችንን ህልውና የሚያስጠብቅ የሽግግር መንግስት ለማቋቋም ወዘተ በሚል ነው የሽግግር ሂደት የሚያሻው። ሂደቱና መንግስት ምስረታው አንድ የሆነበት አዲሱ ሹም ያለን ድርጅቶች ቁጥር ብዙ ነው፣ ያለን የካቢኔ ሚኒስትሮች ቁጥር ግን 27 ነው ብሎ ራሱን አስገምቷል። በዚህ አጋላጭ ስህተቱ በመቀጠልም ዴሞክራሲን ሊገድብ ያለውን እቅድ በማጋለጥ ብዙ ናችሁና ተዋህዳችሁ ቁጥራችሁን ቀንሱ ሲል ለአጎብጓቢ ቡድኖች ምክር ሰጥቷል። ህዝብ በፈለገው አይነትና ቁጥር የመደራጀት መብት እንዳለው የተጻረረው አዲሱ ሹም የሽግግር ሂደትና የሹመቱ ቦታ ውስንነትን አያይዞ እኔ ነኝ የማሸጋግራችሁ በሚል የተናገረው ያው የወያኔን ስርዓት ለማስቀጠልና በወያኔ ኢህአዴግ ምርጫ በምናውቀው ሂደት በስልጣን ሊቀጥሉ መወሰናቸውን መርዶ ነግሮናል። ሁሉን ያጣው ተሰብሳቢ ግን የትግላችንን ውጤት ልቀማችሁ ነኝ ሲል በጭብጨባ ተቀብሎ አጅቦታል። ለዲስኩር ከመነሳት በፊት ከዚህ ቀደም በደርግ ጊዜም ሆነ ከዚያም በኋላ ባገለገለው ወያኔ ጊዜ ስለ ሽግግር የጻፍነውን ሁሉ አንብቦ ግንዛቤ ቢወስድ በተገባ ነበር። ሁሉን አዋቂ ነኝ ብሎ ከመደስኮሩ በፊትም ካስቂኝ ስህተቶች በዳነ ነበር። አዋቂ ነው ከእግዚአብሔር የተሰጠን ነው ለሚሉን ሁሉ ገና ከጠዋቱ ይህ ግለሰብ ለምን በአሜሪካ ተመርጦ ወያኔ ሊያድን ኢህአዴግ ተብየውን ሊያስቀጥልና ለአሜሪካም ጥቅም አስጠባቂ ሆኖ ሊያገለግል መታጨቱን ገና አሜሪካኖቹ መርጠው ሲያሰለጥኑት በእነሱ ቋንቋ ግሩም ሲያደርጉት ጀምሮ ያጋለጥነውና ያስጠነቀቅንበትም ነበር።
ብዙዎች ግን ጆሮአቸውም ህልዲናቸውም አገራቸውም ላይ ተኝተው ሊሰሙ ሊገነዘቡ አልቻሉም። ትግል የተካሄደውና ያ ሁሉ ደም የፈሰሰው ለጉልቻ ቅየራ ሳይሆን የወያኔ ኢህአዴግ ተብየውን ስርዓት አገዛዝ ለማስወገድ ነው። አልነበረም የሚሉ ከወያኔ ጋር የነበሩትና አሁንም ሊቀጥሉ የሚፈልጉት ብቻ ናቸው። ከአዲሱ ሹም ጎን የተኮለኮሉትና ጫማው ስር የወደቁትን ማፈሪያዎችና የቀድሞ አገዛዝ ወንጀለኞችን ስናይ አዝማሚያው ወዴት የተያዘው አቅጣጫና እቅድ ምን እንደሆነ ግልጽ ይሆንልናል። አማራና ክርስቲያንን በሜንጫ ሲል የነበረውንና መከሰስ የሚገባው ዘረኛ ግለሰብ አዲሱ ሹምና ለማ የሚባለው ጓደኛው አቅፈው ፎቶ መነሳታቸውን ሆነ ለሹመት የሚታጩት ማንነት እንዲሁ በስመ እርቅና መደመር ታይቶ የሚታለፍም ሊሆን አይችልም። አዲሱ ሹም የማሸጋግራችሁ እኔ ነኝ። የምን ሁሉን አቀፍ የሽግግር ሂደት ኢህአዴግ ታድሶ ተጠናክሮ ይቀጥላል ሲልና የካፒታሊዝም ምርጫ የኛ ነው ሲል ማንንም ህዝብ በዚህ ላይ ሳያማክርና ህዝብ ሳይወስን ትግላችንን አደናቅፈው እርስ በርስ እየተፈራረቁብን አስከፊና አዎ ዘረኛም አገዛዛቸውን ሊቀጥሉብን እንደወሰኑ የሚያረጋግጥ ነው። ያለው የግፍ አገዛዝ ቀጥሎ የህዝብ ወገኖችን በጠራራ ፀሐይ እየቀጠፈ ህዝብን እያፈናቀለ አማራውን ከኢትዮጵያዊነት ሊያዛንፍ በቅጥረኞቹ አማካይነት እየሰራ የተገደለ የህዝብ ወገንን ሊቀብሩ በተገኙት ላይ ጥቃት እያደረሰ ያለው የነበረው ጸረ ህዝብ አገዛዝ ከቶም አልተወገደም። የሚያስወግደው ትግል ተደናቅፎ የህዝብ የለውጥና የሽግግር ፍላጎት ታፍኖ የግለሰብ ወይም የቡድን አምባገነንነት ይቀጥል ብሎ መሰየሙ ግን ጸረ ዴሞክራሲነት መሆኑ ከቶም ሊካድ ሊሸፈን የሚችል አይደለም። አዲሱ ሹም ህዝብ አልመረጠውም፣ የኢህአዴግ ሹም ነው። ኢህአዴግ ደግሞ የወያኔ ነው። አንፋዘዝ ወገን። አዲሱ ሹም ያለው የፖለቲካ ተመክሮ እውቀት ደካማ አሊያም ደግሞ ለሽፋን እንዲያመቸው ውሸትን የሚመርጥ መሆኑን በባዕድ አገር ባደረጋቸው ስብሰባዎች ቁልጭ አድርጎ አሳይቷል። የሽግግር ሂደት ጥያቄ በኢህአፓና መኢሶን መሃል ልዩነትና ግጭት ፈጥሮ እልቂት አመጣ ሲለንም አድምጠናል። ይህን ውሸት ማቀንቀን ያስፈለገው አንድም የሽግግርን ሂደት አስፈላጊነት መሰረዝን ማጠየቂያ ለመስጠት ሲሆን በሌላ በኩል ደግሞ ኢህአፓን ሹሙ እንደቆየበት ድርጅት እንደወያኔ ለመወንጀል ነው። የህዝብን የሽግግር ማለትም ጊዜያዊ ህዝባዊ መንግስት ጥያቄ አልቀበል ብሎ በህዝብ ላይ የተነሳውና ግድያ ያካሄደው ደርግ ወይም ኮሎኔሉ ነው። መኢሶንና ኢህአፓ በነበሯቸው አቋሞች ተለያይተዋል። ወታደራዊው አገዛዝ ይቀጥል ወይንስ አይቀጥል በሚል ነበር ዋናው ልዩነት። ልዩነቶቻቸውን አቻችለው ለመቀጠልም በውይይት ተስማምተው እንደነበር ይታወቃል። ለነገሩ ዛሬም ቢሆን ያለው ልዩነት ወያኔ ይወገድ አይወገድ በሚል ነው። የመወገዱ ወይም የማስወገጃው መንገድ የሽግግርን ሂደት እውን ማድረግ ነው። ይህ ነው ከአዲሱ ሹምና ጭፍሮቹ ጋር ያለን ልዩነት። የሽግግር ሂደት የሚያጋጨንም የነበረው ያለው ስርዓት አይቀጥልም ስለምንል ነው። በመሆኑም አዲሱ ሹም የነበረውን የጭቆናና የዘረኝነት ስርዓት ጠጋግኖ ሊያስቀጥል ሲነሳ የምንቃወመው ለዚህ ነው። ሁሉን አቀፍ ሽግግር የምንለው ይህን መሰረት አድርገን ነው። አዲሱ ሹም የምንለውም አዲስ ስርዓት ገና ስላልመጣና ሰውየውም ሹም እንጂ የለውጥ አምጪ፣ የህዝብ ፍላጎት አክባሪ፣ ህዝባዊ ሂደትን ተከታይ ባለመሆኑ ነው። ከዚህ አልፎ በለየለት ወያኔነትና ጸረ ኢህአፓነት መኢሶንና ኢህአፓ የተለያዩት በቸና ሸ ፊደሎች ነው ብሎ አፍን ሞልቶ መናገር ድንቁርናን በይፋ መቀበልና ወያኔነትን ማቀንቀን ነው። ኢህአፓ ላባደር ያቸንፋል እናቸንፋለን ሲል የነበረው ሐሳቡን ለመግለጽ ትክክለኛ ቃል ለመምረጥ እንጂ ሌላ አለመሆኑ የሚታወቅ ሲሆን የወያኔን የማጥላላት ንግግር አዲሱ ሹም መድገሙ የሚያስገርመን አልሆነም። ፋሽስቱን ደርግና ቀጥሎም ዘረኛውን ወያኔ በታገሉና ህይወታቸውን ለሀገርና ለህዝብ በሰጡ ሰማዕት ላይም መቀለድ የሚፈጠጥ ወያኔነት ነው። ኢህአፓን በተመለከተ አዲሱ ሹምና ወያኔ በቀጣይነት እየወሰዱ ስላሉት እርምጃዎች በሚቀጥሉት ክፍሎች የምንተች ይሆናል። የሽግግር መንግስት ይመስረት፣ ሁሉን አቀፍ የሽግግር ሂደት ይጀመር፣ ወያኔ ትግላችን ተፋፍሞ ይቀጥል፣ ለህዝባዊ መንግስትና ለዲሞክራሲ የምናደርገው ትግል ገና ግቡን አልመጣም። በጸረ ህዝብ ጎራ ኢህአፓ ሊገባ መታሰብም የለበትም። ኢህአፓ ሶስት የጭቆና ስርዓቶችን በጽናት ታግሏል። አንዱን ከሌላው በማነጻጸር አዙሪት ደግሞ የሚገባ አለመሆኑን ደግሞ ደጋግሞ ገልጿል። ጭቆና በህዝብ ላይ አይድረስ፣ ዴሞክራሲ ይረጋገጥ፣ ፍትህ ይስፈን ሲል የተነሳ ድርጅት እንደመሆኑ መጠን ምንም ጭቆና አይኖር ባይ ነው እናምነው። በመሆኑም አንዳንዶች ዛሬ ባለማወቅም ሆነ በጥቅም የአጼውን ስርዓት ሲያዳንቁ ቢነሱም የነበረውን የፊውዳልና ኢፍትሃዊ አገዛዝ ለማስወገድ ድርጅቱ አቋም ይዞ ለመታገል መጣሩ ምስረታው በ1964 ዓመተ ምህረት ነበርና የሚጸጸተው አይደለም። የአጼው ስርዓት ሲወድቅና አብዮቱም በኮሎኔሉ ጓደኞች ማጅራት ሲመታ ኢህአፓ በቆራጥነት በኢትዮጵያዊነት ታግሏል። በብሔረሰብ ደረጃና ይዘት ተሰልፎም አገራችንን አልጎዳም። የፋሽስቱን ደርግ መታገል ኢትዮጵያዊ ግዴታ በመሆኑም ሳያወላውል ታግሎታል። የማይካድ ከፍተኛ መስዋዕትነትንም ከፍሏል። ወያኔም በአሜሪካና አረቦች ድጋፍ ለስልጣን ሲበቃና ጊዜ ሲሰጠው ለልጃችን መለስ ብለው አዛውንቶች ሳይቀር ሲዘላብዱ በአገር አስቀልዱ ብሎ ወያኔን ታገለ እንጂ የወያኔ ተከታይ ወይም ተኮልኳይ መሆንን አልመረጠም። እነገሌስ በዚህ ጊዜ የት ነበሩ የሚለውን ወሳኝ ጥያቄ መልስ ስንሰጥ የግለሰቦችን ሆነ የኃይሎችን እውነተኛ ታሪክና አስተላለፍ በግልጽ መገንዘብ እንችላለን። ኢህአፓ ታገለ እንጂ፣ መስዋዕትነትን ከፈለ እንጂ፣ ወያኔዎችና አዲሱ ሹም እንደሚለው ህዝብ አላስጨረሰም። ህዝብ ጨራሾቹ ጠመንጃና ስልጣን የያዙት ሆነው ሳለ ሰለባቸው ለምንስ ይወቀሳል? ኢህአፓ ደርግንም ወያኔንም ታገለ እንጂ ለስልጣን ፍርፋሪ ሲል ለሆዱ በሚል ከነሱ አላበረም። ስለዚህም በወያኔ ጡት ያደጉ ማናቸውም ዛሬ ሊወቅሱት ሆነ ሊተቹት የሞራል ብቃት የላቸውም። ኢህአፓ ለህዝብ እኩልነት፣ ለሴቶች መብት፣ ለእምነት መብት ታገለ እንጂ ሁሉን ሊጨፈልቅና በሃይማኖት ሊደራጅና ድጋፍ ሊያገኝ ዘረኝነትን ሊያስፋፋ አልጣረም፣ አልታገለም። እናም እንደዚህ ሊሉ የሚችሉት ዛሬ ሹሞቻችን አይደሉም። በክፋትና ተንኮል የተጠነሰሱ መፈክሮችንና አቋሞችን ይዞ የተነሳ ሳይሆን ኢህአፓ ያነገበው መፈክር ትላንትም ዛሬም ኢትዮጵያዊ፣ ጥያቄው የሰፊው ህዝብ መሆኑንና ሆኖም መቆየቱ በህዝብ የተመሰከረለት ነው። ስንቶቹ ሌሎች ናቸው ይህን ማለት የሚችሉና ሀቅ ነው ተብሎም የሚመሰከርላቸው? ኢህአፓ ለሻቢያም ሰግዶ አገርንም ህዝብንም አሳልፎ አልሰጠም፣ ለጥቅም ሲልም ለወያኔም ለአሜሪካም እጅ አልሰጠም። ይህን ሁሉ ዳግም ማስረገጥ ያስፈለገው በቀናው አቋምና መንገድ ላይ ያልነበሩትና ዛሬ በለት የቀናቸው ጉዶች አላግባብ ሲከሱት ሊወነጅሉት ተነስተው በማየታችን ነው። የትናንት ወያኔዎች መስራች ሆኑ ካድሬዎች፣ የወያኔ ተስፋፊነት አቀንቃኞችና ደጋፊዎች ዛሬ ተቃዋሚ ተብለው ተሞሽረው አሁንም በሚጠሉት ህዝብና ድርጅት ላይ ሲያቀረሹ እየሰማን ነው። ኢህአፓ በነበረው አቅም ሱዳንን ተጋድሮ መሬት አላስቆርስ አለ እንጂ የአገራችንን መሬት አለማቋረጥ ለሱዳን በክህደት አልሰጠም። ከጠላት ጋር መቼም ሊቆራኝ ከጅሎ ቀርቶ አስቦም አያውቅም። ዛሬ ዜጎች ውሉን በየምክንያቱ ስተው ለምን ለአዲሱ ሹም ድጋፍ አትሰጡም ሊሉን ለቃጡት በተቻለ መጠን አቋማችንን ለማስረዳት ጥረናል። አዲሱ ሹም ህዝብ የመረጠው ሳይሆን የህዝብን ትግል ለማደናቀፍና ወያኔን ከጥፋት ለማዳን የመጣ መሆኑን ስለምናውቅ አደናገርን ከመረጠው ጋር አብረን መሰለፉን መቀበል አልቻልንም። ለምን በሚለው ላይ በተደጋጋሚ ያስረዳን በመሆኑ እዚህ ላይ መዘርዘሩን ባንፈልግም በቀጥታም ሆነ ባለን መንገዶች ለሹሙም ለራሱ ቢሆን እውን ለህዝብ ቆም ያለው ካሉ ምን ማድረግ እንዳለባቸው ነግረን ነበር። ያፋ በይፋ መድረኩ ከመጣየው ባሻገር በራሱ መንገድ ሊደበቁ የሚሞክሩትንም ጉዳዮች የማወቅ ችሎታ እንዳለው መርሳትም አይገባም። ማንኛውንም ፖለቲከኛ ወይም ቡድን በተግባሩ እንጂ ስለራሱ በሚያወራው መደምደም አይቻልም። ይህ የፖለቲካ ሀሁ ነው። በአዲሱ ሹም ጫማ ስር ሲወድቁ እያየን አልሰገዱም አከበሩ እንጂ ወዘተ ልፈፋ የሚያዋጣ አይሆንም። ወደ ቁም ነገሩ ስንመለስ አዲሱ ሹም የዋናዎቹን ወያኔዎች አቋም በመከተል ኢህአፓን የለም በሚል ፖለቲካ ሊያገል ከመሞከሩ ባሻገር የሚያውቀውን የኢህአፓ ሰኞችን ጉዳይ ላለማንሳት ወስኖ አሁንም አጣራለሁ ከማለት ሊያልፍ አልቻለም። ኢህአፓ አንድና አንድ ብቻ መሆኑን እያወቀ በዋሽንግተን ዲሲ ስብሰባው አንጃዎችን በኢህአፓ ስም ጋብዞ ከድርጅቱ ከወጣ 10 ዓመት በላይ የሆነውን ሽማግሌ ሲያዋርደው እንደነበረም ያልታዘበ የለም። የማያውቁና ሌላም ምክንያት ያላቸው ድርጅቱ አዲሱን ሹም እንደደገፈ አስመስለው ሊያሰራጩ ሞክረው ባጭሩ ተቀሽቷል። ያባ ከዚህ እይታ ተደብቆ ከሹሙ ጋር የሚያደርገው ውይይት ባለመኖሩ ከሁሉ ድርጅቶች ጋር ስለ ሽግግር ሂደት ለመወያየት ዝግጁ ሆኖ ተገኘ እንጂ በግል ድርጅት ጥቅም ደረጃ ከሰውየው የሚያቦካው ምንም አጀንዳ እንደሌለ ግልጽ አቋሙን አስተምቷቸዋል። ለማጨብጨብ ሳይሆን የህዝብን ፍላጎት ለማሟላት ለሚደረግ የቁም ነገር ውይይት ድርጅቱ እምቢ ያለ አልነበረም። የስብሰባዎች ዓላማ ምን እንደሆነ ሹሙ በሚኒሶታ ያደረገውን ጉብኝትና ማን ደምቆ ባንዲራውን ይዞ እንደመጣ በገሃድ ታይቷል። ለምን አማርኛ ተነገረ ከመዓለት አልፈው የኢትዮጵያን ሰንደቅ ዓላማ አውርደውና ቀምተው የሚጥሉ ኢትዮጵያ መንጋዎችን ነው ያስተናገዱት። ቅስማቸው ተሰብሮ የነበሩ ጠባቦችን እንዲያንሰራሩ አድርገዋል ብንል ስህተት አይሆንም። ሹሙ ማለትም በኢህአዴግ ማዕከላዊ አባልነት ለዓመታት የሰራው በግል ጠርቶ የሚያነጋግራቸውና የሚመሳጠረው ከነማን እንደሆነ አይተናል። ለማንኛውም ለዋሽንግተኑ ራስ ግብዣ ኢህአፓ እንዲገኝ የሚከተለውን ግብዣ ልከውልን ነበር። ለኢፒአርፒ ግንቡን እናፍርስ ድልድዩን እንገንባ በሚል መሪ ቃል ከጁላይ 26 እስከ 30 በአሜሪካ ጉብኝት የሚያደርጉት ክቡር ጠቅላይ ሚኒስትር ዶክተር አብይ ከኢትዮጵያ ተፎካካሪ ፓርቲዎች ተወካዮች ጋር በዋሽንግተን ወተርጌት ሆቴል በሚያደርጉት ስብሰባ ላይ እንዲገኙ በክብር ተጋብዘዋል። ጠቅላይ ሚኒስትሩ ከፖለቲካ ፓርቲዎች ጋር በሚያደርገው ውይይት ድርጅቶ መስተታተፍ እንዳለበት እናምናለን። ኢፒአርፒ በኢትዮጵያ ኤምባሲ በኩልም ይህን በአስተባባሪዎቹ በኩል ጥያቄ ስላላቀረበ እና ግንኙነት ባለመኖሩ ምክንያት አድራሻችሁን ስላላገኘን የመጀመሪያ የአቅራቢነት ጥሪ መላክ አልቻልንም። በዚህም መሰረት ካለን የጊዜ እጥረት አኳያ ለሌሎች ፓርቲዎች የተሰጠውን ለሶስት ደቂቃ የማቅረብ እድል እናንተ ማግኘት ፈታኝ በመሆኑ በታዛቢነት ሁለት የአመራር አባላት እንዲሳተፉ ተጋብዘዋል። ነገር ግን ጊዜያቸውን የማይጠቀሙ ፓርቲዎች ይኖራሉ ተብሎ ስለሚገመት እንዲሁም ጠቅላይ ሚኒስትሩ ተጨማሪ ሰዓት እንዲፈቅዱ ስለምንጠይቃቸው የማቅረብ እድል ይኖራል ብለን እናምናለን። በመሆኑም በሚከተሉት ርዕሰ ጉዳዮች ላይ ለሶስት ደቂቃ ለማቅረብ እንዲዘጋጁ እንመክራለን። ወይም ደግሞ በጽሑፍ ፕሪንት ተደርጎ የሚመጣ ሐሳብ ካቀረባችሁም በቀጥታ ለጠቅላይ ሚኒስትሩ እንዲደርስ ይደረጋል። በአጠቃላይ በሚከተሉት ዋና ዋና ሐሳቦች ላይ እንዲያጠነጥንና ከተጠቀሱት ሐሳቦች ውስጥ በከፊል መርጦ ወይም በሙሉ መዳሰስ ይቻላል። አንድ የብሔራዊ እርቅና አገራዊ መግባባት አስፈላጊነት ሁለት ኢትዮጵያን ዴሞክራሲያዊት ማድረግ ሶስት ፍትህና ፍትሃዊነት በኢትዮጵያ ናቸው። ለደህንነት ሲባል ከአንድ ፒኤም ጀምሮ በስብሰባ ቦታ ፎቶ ያለው ህጋዊ መታወቂያ ይዘው እንዲገኙ እናሳስባለን። ታዛቢ መናገር አይቻልም። ምናልባት ከተቻለና ክብርነታቸው ጊዜ ከጨመሩልን ለሶስት ደቂቃ መናገር ትችሉ ይሆናል። ያውም መናገሪያው ርዕስ በቀድሚያው በእነሱ ተወስኖ ተባለ እንጂ በራስ ግብዣው ግርግር ሹሙ ብዙ ሳይጠየቅ ከሩቅ ቦታ የመጡትንም ዘግቶ ባስቸኳይ ነው ጥሯቸው ሄደው። በዚህ ሁኔታ ተገኝታችሁ ለሹሙ ፕሮፓጋንዳ መሳሪያ ሆኑ የሚለን ይኖራል። ያውም አንድም የኢሃፓና ሌሎችም የፖለቲካ ሰኞች ከእስር ሳይለቀቁ ሚኒሶታ ተደምርን ያሉ ኢትዮጵያውያን ያገራችንን ሰንደቅ ዓላማ ሲጣልና ሲዋረድ ማየት ተገደዱ እንጂ ውርደትን ደገፉ እንጂ ምን አተረፉ? ክህደት የለመደባቸው ወራዶች አዲሱን ሹም ሲያወድሱ ተሰሙ እንጂ ህዝባችን ለሚሉት ምን ጥቅም አስገኙ? በዚህም በዚያም ግን ጸያፍ ጠባብነት ቀን ወጣለት ሊባል የሚገባ ነው። ተመልሶ ለጸረ ኢትዮጵያ ኃይሎች መድረክ መስጠት በህዝብ ላይ ቢጨፍሩና ጸረ ኢትዮጵያ ጸረ አማራ ጸያፍ አቋማቸውን ያንጸባርቁ ዘንድ እድል መስጠት ለአማራ አልቆለታል ኃይሎች መሳሪያ ተባባሪ መሆን ጸረ ኢትዮጵያ ኃይሎች ይውደሙ፣ ጸረ ወያኔ ትግላችን ተፋፍሞ ይቀጥል፣ ጠባብነት የተወገዘ ይሁን። ለውጥ ስንል ጥገና ሲሉ አለባብሰው ቢያርሱ ባረም ይመለሱ ተብሏል። አዲሱ ሹም በየጊዜው ስር ነቀል ለውጥ በሚል ጉዳፍ ደርሷል ብሎ ጥገና ለውጥን ወደፊት አምጥቶ ብዙ ተናግሯል። ለምን የስር ነቀል አማራጭ ተያዘ? ዲስኩሩ ሲንጋጋ ታሪካዊ ሀቅን ደፍጥጦ ማለፉ የተመረጠ በመሆኑ ስርነቀለው ስንል ለምንና እንዴትን አጣቅሰን ማብራሪያ መስጠቱን መርጠናል። ታዋቂው የፖለቲካ ሰው ቀደም እንዳሉት አብዮት የእራት ግብዣ ወይም አስረሽ ምችው አይደለም። አብዮት የመረረ ትግልን ይጠይቃል፣ ደም ይፈሳል፣ ስቃይም ያጅበዋል። ይህን ወዶ የሚገባበት ልሙት ብሎ በግድ የሚነሳ የለም። አብዛኛው ሰው ያለው ህይወት አንድ ነው፣ ህይወቱን ይወዳል። ደሃ ስለሆነ ሞት ጉዳዩ አይደለም የሚሉ የቀበጡና ህሊና ቢስ የሆኑ ሀብታሞች ብቻ ናቸው። ሰው ህይወቱን ለመስዋዕት አደጋ የሚያጋልጠው የሚታገልለት ዓላማ ክቡርና ግዳጁ ሲሆን ብቻ ነው። አብዮትን በቀላሉ አይገባበትም፣ በቀላሉ አይይዝም። ምን እንደሚጠይቅና ምን እንደሚያስከትልም ያውቃል። ህዝብ ወደ አብዮት ምርጫ የሚገባው ገዢዎቹ ለሰላማዊና ጥልቅ ለውጥ ጭራሹንም ዝግጁና ፈቃደኛ ሆነው ሳይገኙ ነው። ይህ መብትና ዴሞክራሲን ከሚፈልግና ጭቆና ካስመረረው ህዝብ በኩል የሚጠበቅ ሲሆን ከገዢዎች ባለስልጣኖች አንጻር ደግሞ ቢለመኑ ለስርዓት ለውጥ ዝግጁ ሆነው ሳይገኙ በራሳቸው ላይ አብዮትን ይጋብዛሉ። ያጼ ኃይለ ሥላሴን ጨቋኝ አገዛዝ በጥገና ለውጥ ለማስኬድ አያሌ ሙከራዎች ተደርገው ከሽፈዋል። ወደ መፈንቅለ መንግስት ሙከራ የሄዱትም ብዙዎች ተሰቅለዋል። የህዝብን ብሶት የሚሰማ ጆሮ ጠፍቶ ያለው አማራጭ ያን ስርዓት በአብዮት መጣል፣ በትጥቅ ፍልሚያም መምታት ሆኖ እንደተገኘ ተመክሮ ይነግረናል። ለምንስ ስር ነቀል ትግል ተባለ? ስርዓቱ የሚጠገን የሚሻሻል ባለመሆኑ፣ ህዝብ የጠላውን አገዛዝ ኳኩሎ ሊያስቀጥል ፈላጊ ባለመሆኑ፣ ይዚያ ለፈበትን ስራት ለመጠገን መሞከር ከንቱ ልፋት መሆኑ በታሪክ የታየ በመሆኑም ነው። የአጼውን ስራት ሊያስወግድ የተነሳው አብዮት ፍርነቀል ለውጥን ሊያመጣ አልቻለም። ከመሰረታዊ ለውጥ አንፃር ብዙ እርምጃዎች ቢወሰዱም ፍርነቀል ከሆነው የህዝብ ፍላጎት አንፃር ዴሞክራሲ፣ ህዝባዊ መንግስት በህዝባዊ ሽግግር እውን ሊሆኑ አልቻሉም። ወታደራዊው ደርግ የህዝብን አብዮት ማጅራት መጥቶ ስልጣን ወደ እጁ አስገብቶ አምባገነንነትን አጠፈነ። ስለዚህም አዲሱ ሹም በስህተት ፍርነቀል ለውጥ የተባለው ጉዳት አመጣ ቢልም ጉዳት የተከሰተው የህዝብ ዴሞክራሲ ፍላጎት የታፈነው አብዮቱ ስለተደናቀፈ ነው። ፍርነቀል ለውጥማ ተካሂዶ በነበር አገራችን በህዝብ ፍላጎት አንፃር ከጭቆናና ኢዲሞክራሲያዊነት ተላቃ ነፃ በሆነች ነበር። ፍርነቀል ለውጥ በስልጣን ጥመኞች ባይገታ ኖሮም አገራችን ዴሞክራሲና ህዝባዊ አቅጣጫን ይዛ ተጉዛ ደርግ የሚባል ጭራቅም ባልመጣብን ነበር ማለት እንችላለን። የደርግን ፋሽስታዊ አገዛዝ ያመጣው የፍርነቀሉ ትግል ሳይሆን የፍርነቀሉ ትግል ሂደት በመደናቀፉ ነው። ደርግም ሲወድቅ ህዝብ የሽግግር መንግስት ፈልጎ የደርግ ስርዓት የሚጠገን ሳይሆን የሚፈርስና ወንጀለኞችም ለፍርድ መቅረባቸው ግድ የሚል ነው በሚል አቋም ሲይዝ ይህን ተጻሮና የራሱን የቧልት ሽግግር አካሂዶ በአምባገነንነት የተሰየመው ዘረኛው የወያኔ ቡድን መሆኑን የምንረሳው አይደለም። ፍርነቀል ለውጥ ማካሄድ አልተቻለም። የደርግ ስርዓትም ድራሹ የሚጠፋ እንጂ የሚጠገን የሚታደስ ከቶም አልነበረም። አዲሱ ሹም ሳይቀር ብረት አነሳን የሚሉት ሁሉ ይጥገና አይሆንም ብለው ያመኑ ነበሩ። በዚያ አቋማቸው የተሳሳቱ አልነበሩም። የሽብርን አገዛዝ ተገንገን አድርገን እናስቀጥለው የሚል ጤነኛ ዜጋ ያኔ አልነበረም። ለሰላማዊ ሽግግር የተደረጉትን ሙከራዎች ሁሉ ደርግ ማክሸፉ ሊዘነጋ አይገባም። የደርግ አገዛዝ የመውደቅ አዝማሚያ ማሳየት ሲጀምር ግንቦት ሊንቆጣቆጥ በህዳር ፈረንሳይና ጣሊያን መንግስታት ለቀውሱ መፍትሄ ለማምጣት የሽግግር ጉባኤን አስፈላጊነት ጠቅሰው ሊረዱም እንደሚችሉ ቃል ገብተው ኮሎኔሉ ግን ይህን አማራጭ እምቢ ብሎ ክተት አዋጅን አውጥቶ ወደ መጨረሻው ፈርጥጦ መጥፋቱን እናውቃለን። የአውሮፓውያኑ እቅድ እንዳይሳካም አሜሪካ ከጎርባቾፍ ጋር ተመሳጥራ ያደረገችውንና ያደረሰችውንም ጉዳት ታሪክ የሚረሳው አይደለም። አዲሱ ሹም መረዳት ተሳነው እንጂ ፍርነቀል ለውጥ ማለት ቀና የተሰሩትን ማጥፋት ማፈራረስ ማለት አይደለም። አቁይን ነገር ከተባለ የሹሙ ድርጅት ወያኔ ኢህአዴግ ነው የሀገራችንን ጦር ያፈራረሰው። ወንጀለኛን ከተራ አባል ሳይለይ ኢሰፓን ያፈረሰው ያገደው በጅምላ አማራውን ከመንግስት መስሪያ ቤቶችና ቁልፍ ቤቶች ሊመነጥር የተነሳው ይህን ጸረ አማራ ምንጠራ ዛሬ መቀጠሉን የሚክዱ ወያኔዎች ብቻ ናቸው። ጸረ ህዝብ አገዛዞች የሚጠገኑ ሳይሆኑ የሚወገዱ የሚፈርሱ ናቸው። ከዚህ አንፃር አዲሱ ሹምና እኛ የምንለየው ጥገናና አብዮት የሚለው የወቅቱ ዋና ጥያቄ ነው በሚል ሊያቀርብ የሚቃጣውና ለፍርነቀል ለውጥ የታገሉትን ሁሉ በአፍራሽነት ሊወነጅል ሊወቅስ መነሳቱ ነው። ወያኔ በጥገና ይለወጥ ማለት ምን ማለት ነው? ወንጀለኞች ለሰሩት ጥፋትና ላደረሱት ጥቃት ምንም አይጠየቁ ማለትስ ያዋጣል? ቁርሾን፣ ቂምን፣ ፍትህ ተጓደለ ቅሬታን ያስወግዳል? መልሱ ግልጽ ነው። በአሁኑ ጊዜ አዲሱ ሹም ሊያድበሰብሰው የሚሞክረው የህዝብ ጥያቄ ደም የፈሰሰበት ትግል ግብ የወያኔ ስርዓት ይወገድ ያክስም የሚለው ነው። ፍርነቀል ስንልም የወያኔ አገዛዝን ከመሰረቱ ከነዘረኛነቱና ነፍሰገዳይነቱ ከነጸረ አማራነቱ ጸረ ህዝብነቱ ያብቃ ይወገድ የሚል ነው። ይህ ነው የህዝብ ፍላጎት። አብዮት ከአገዛዝ ለውጥ በላይና ባሻገር ነው። የሚለየን ሹሙ ኢህአዴግን አጠናክረን እንቀጥላለን ሲል ህዝብ ወያኔ ከነግሳንግሱ ይወገድ ማለቱ ነው። በቀጥታ አነጋገር ህዝብ ወያኔ ድራሹ ይጥፋ ወንጀለኞችም ይቀጡ ይላል። ሹሙ ደግሞ በእርቅ ሽፋን ነፍስ ሊዘራላቸው ተልኮና ሞክሮም ጠገቡበት እንጂ አሜሪካ ከውድቀት አድኗቸው ነበር። ህብረተሰቡን የሚለውጥና አብዮት ሁሉም ማይሉት በሽግግር ሂደት መክረውና ዘክረው ከሚያቀርቡት አማራጭ ምናልባትም ሊገኝ የሚችል ነው። ኢህአዴግ ለምርጫ ይቀርባል፣ እኔም ሁለቴ ብቻ ለምርጫ እቀርባለሁ ማለት የጸረ ወያኔን ትግል መደናቀፍ የሚያበስር እንጂ መፍትሄ ነው ብለን የምንቀበለው ሊሆን አይችልም። ማን ነው ሁለቴ ብቻ ነው ምርጫ ያለው? መቼስ የወያኔ አገዛዝ ተወገደ። የወያኔ መሳሪያ የሆነውን ኢህአዴግን አጠናክሬ አስቀጥላለሁ፣ ይህ የወያኔ ፍጥሩም ተጠናክሯል፣ ለምርጫ ያቀርበኛል ተብሎ እየተነገረን ስርነቀል ለውጥ ያስፈልጋል ስንል ወያኔን ከነስርዓቱ የሚያሰግድ ለውጥ ማለታችን ነው። አዲሱ ሹም እንዳመነውም በሚኒሶታ ሳይሆን በመላ ኢትዮጵያ በህዝብ ላይ ይህ ነው የማይባል ግፍ የፈጸመው ስርዓት ሲታደስ ሳይሆን ግብአተ መሬቱ ሲፈጸም ማየት ነው ህዝብ የሚፈልገው። ስለዚህም እየተስተዋለ በሐሰት አቀራረብና ትንተና ህዝብን ማሳሳትና ስርነቀል ለውጥን ከጥፋት ጋር ማቆራኘት የሚያዋጣ አይሆንም። አዲስ ሹም አንድም በጸረ ኢህአፓነት በሌላ መልኩ ደግሞ የአሜሪካን ርዕዮት በሀገራችን ላይ ለማስፈን እየተናገራቸውና እያሰማቸው ያሉት አቋሞች አነጋጋሪ ሆነው ይገኛሉ። ከዚህ ቀደም የኢኮኖሚ መስመራችን የካፒታሊዝም ነው ብሎን ነበር። የመለስ ልማታዊ እድገት ቢያንስ በግልቡ ሲታይ ይህን የተበላ ካፒታሊዝም የነጻ ገበያ ኢኮኖሚ መርህ የተከተለ እንዳልነበር የምናውቅ እናውቃለን። ህዝባችንስ መቼ ለነጻ ምርጫ ደርሶ ነው ካፒታሊዝምን እንመርጣለን ሲል የተደመጠው? አዲሱ ሹም የአሜሪካን ፍላጎት ሊያሰምርብን መነሳቱ በዚህም ይረጋገጣል። ህዝብ መክሮና መርቶ ይሁን የሚለው የፖለቲካም ሆነ የኢኮኖሚ ስርዓት ባንድ አውቅላችኋለሁ በሚል ግለሰብ ሆነ በአፍቅሮ አሜሪካ ባበዱ አዛውንት ምሁራን ሊቆች የሚወሰን ሊሆን አይችልም። ይህን መልእክት ለመሸጥም አዲሱ ሹም የታገሉ ድርጅቶችን የራሱን ሳይሆን ኢህአፓን በኮሙኒስትነት ሊከስም ሊያጥላላም ሞክሯል። ይህ ቅንነት የጎደለው አቋምና ንግግር ነው። እዚያን ጊዜ ግራ ያልሆነ ሶሻሊዝምን እንደ ስርዓት ያልደገፈ ቡድን ወይም እንቅስቃሴ አልነበረም። ኢህአፓ ደግሞ ግራ ክንፍ መሆኑና ዛሬም ለሶሻል ዴሞክራሲ መቆሙን የደበቀበት ጊዜ የለም። መርሃ ግብሮቹ ይፋ ናቸው። ሻቢያም፣ ወያኔም፣ ኦነግም፣ ጀብሃም ወዘተ ሁሉ ግራ ክንፍ የነበሩ በመሆናቸው ዛሬ ጊዜና ምክንያትን ያላገናዘበ ወገዛ ማቅረብ የምዕራቦቹ ሎሌ ያሰኛል እንጂ አዋቂ አያስብልም። ለህዝባዊ ስርዓትና ለሀገራችን ሉዓላዊነት ታግለው የተሰዉት የተከበሩ ጀግኖች ናቸው እንጂ በተራ ጥራዝ ነጠቅ የኢምፔሪያሊዝም ቡችሎች የሚነቀፉም አይደሉም። ከዚህ ባሻገር አዲሱ ሹም አባል ሆኖ የታገለለት የወያኔ ድርጅት ምን ነበር? ኢህአፓ የመድበለ ፓርቲ ህብረተሰባዊ ዴሞክራሲ በሚልበት ጊዜ ወያኔ ማርክሲስት ሌኒኒስት ሊግ ትግራይን መስርቶ የኮሙኒስት ኮሙኒስት የአልባንያ ተከታይና የስታሊን አፍቃሪ ነኝ ብሎ በይፋ ወጥቶ ነበር። መድበለ ፓርቲ ዴሞክራሲ ያለውን ኢህአፓ ሰፊውን ህዝብ የከዳ የቡርዣ መሳሪያ በሚል በይፋ ያወግዘው ነበር። ይህን ድርጅት ነው አዲሱ ሹም ሲያገለግል የነበረው። ስለዚህም ዛሬ ተገልብጦ ቅራቅንቦ ክሶችን ሊያቀርብ ሲሞክር ትርፉ ትዝብትና ውሸታም አያርፍም የሚልን ትችት የሚያመጣበት መሆኑ አይቀርም። አለባብሰው ቢያርሱ ባረም ይመለሱ። የገማ የገለማውን ስርዓት ከስሩ ነቅለን ካልጣልነው፣ ስር ነቀል እርምጃ ካልወሰድንበት ያንሰራራል፣ ግፍና በደል ይቀጥላል፣ በየአደባባዩ ይደፉናል። ፍቅር እርቅ እያሉ ህዝብን ማደንዘዝ ማስተኛት ያብቃ። ስር ነቀል ለውጥ ነው መፈክራችን። የወያኔ ጠረኑም እንዲቀጥል ህዝብ አይፈልግም። ወያኔ ኢህአዴግን ጠግኖ ማስቀጠል ማለት የህዝብን ትግል ዋጋ ቢስ ውጤት አልባ ለማድረግ ቆርጦ መነሳት ማለት ነው። ችግሩ የግንዛቤ ድክመትና የስህተት ከሆነ በጊዜ ይታረም እንላለን። ማጠየቂያው ግን ያው ከልብ ወያኔነት ከሆነ በቀጣዩ ስር ነቀል ትግላችን የምናስወግደው ይሆናል። ጥገና ወይስ አብዮት በሚል ማደናገሩም አይጠቅምም። የአብዮት ይዘትም ሆነ ክስተቱ በቅድሚያ በወያኔ መወገድ የሚከሰት ነው። የወያኔ አገዛዝ ከነግሳንግሱ ያክትም። ኢያዴግ አይከተልብንም ጸረ ወያኔ ትግላችን አመጻችን ተጠናክሮ ይቀጥል መሸጥ የለመደ እናቱን ያስማማል የከሃዲ አንጃና ፀሬሃባ ወያኔዎች እንቅስቃሴ ለረጅም ዓመታት ኢሃፓን ለማፍረስ በየአገዛዙ የተደረገውን ሁሉ የማያውቅ ዜጋ አለ ማለቱ የሚከብድ ነው የአጼ ፍርሃትና አሜሪካ በህብረት ሊያፍኑት ሞክረው የይዘቱን በቅጦ ሳይረዱ አብዮት ፈንድቶባቸው ለአሜሪካን የበላይነት የመውደዱን ሊያሰማው ችሏል። የምንኮራበት ክንውን ነው። የአገራችንን ሉዓላዊነት ለማስከበር ያደረግነው ትግል ድልን ተቀዳጅቷልና። አድሃሪውን አገዛዝን ማንኮታኮታችን የሚያሳዝን ሳይሆን እሰየው የምንለው ነው። ባጭሩ አድሃሪና ኢምፔሪያሊስት ኃይሎች ሁሉ ለጉዳታቸው ለመወገዳቸው ለቀውሳቸው ድርጅቱን ቢከሱ በስህተት ነው በሚል ክርክር የምንገባ አይሆንም። ለህዝብና ለሀገር ስንል የታገልነው ውጤት ነው። ዛሬም አምረን የቀጠልንበት ነው። እናታቸውን የሚሸጡ ወራዳዎች በበኩላቸው ለጨቋኝ ገዢዎችና ለቀኝ ገዢዎች ተንበርክከው በድርጅቱ ላይ ያካሄዱትንም ዘመቻ ትላንትም ዛሬም የምናውቀው ነው። አንጃዎች በዚህ ከይሲ ዘመቻ ሚናቸው በቀላሉ የሚታይ ባይሆንም የሚፈልጉት ተሳክቶላቸው ድርጅቱ ቢተን ቢጠፋላቸው ግን አልቻለም። ለምን አንጃልናቸው? የድርጅቱን መርህ ጥሰው በውስጡ ተደራጅተውና አፈንግጠው በመገኘታቸው ፋሎል በመሆናቸው የድርጅቱን መሰረታዊ መርሆች በመጻረራቸው ለጠላት ተገዥና ተቀጣሪ ሆነው በመገኘታቸው አሜሪካን በተቃወምነው ልክ ሶቪየት ህብረትንም ታግለናል። አገራችን ኢትዮጵያ የማንም ባዕድ ኃይል ተገዢ እንድትሆን ባለመፈለጋችን የቅርብና የሩቅ ዘመናዊና ጥሩ ወራሪዎችን ባለን አቅም ታግለናል መክተናል። እንደ አንዳንዶቹ ለፈረንጅ ብናድርማ ኖሮ ለሀገር ሳይሆን ለግል ጥቅምና ሆድ ብዙ ባተረፍን ነበር። ይህ ግን የኢሃፓ ምርጫና ጎዳና አልነበረም። አሁንም አይደለም። የአርበኞችም ፈለግ አይደለም። አልተከተልነውም። ድርጅቱን በአዳን ሰርገው ገብተው ሊጎዱት አልሞከሩም ባንልም ግን ሊያደርሱ የሚችሉትን ጉዳት በቁጥጥር ስር ለማዋል ተገቢውን ጥረት አድርገናል። አንጃዎች አፈጣጠራቸው ከምንዋጋው ስርዓትና ከባዕዳን አጥፊ ተልእኮ ጋር የተያያዘ በመሆኑ በሂደት ከነዚህ በሚያገኙት ድጋፍ ጉዳት ሊያደርሱብን ቢችሉም ውሎ አድሮ ግን ድባቅ መመታታቸውን ታሪክ የመዘገበው ነው። በሰሞኑ በአዲሱ ሹም አቀናባሪነት ራሱን በላይነህ ወይም መርሻ በሚል ስም ያቀረበውና የቀለለው አዛውንት አንጃ የግለሰቦች ዝቅጠት ምንኛ እንደሚከፋ ጠቋሚ ሊሆን ችሏል። ከዚህኛው መደዴ አንጃ ይበልጥ የበሰሉትን ተጋፍጠን ያቸነፍናቸው ቢሆንም የነዚህኛዎቹ የድርጅቱን ስም ሰርቀው ለወያኔ መሳሪያ ለመሆን በቀቢጠ ተስፋ መወሰናቸው እይታና ትኩረት በአሁኑ ጊዜ እንድንሰጣቸው አድርጓል። አሜሪካ ባረጀ ቂም ሐቀኛውና ዋናውን ኢሃፓ ስለሚጠላና መገለሉን ስለሚፈልግ አዲሱ ሹምን በተሰጠው እዝ መሰረት በጸረ ኢሃፓ መንገድ መንጎድን ቢመርጥም በድርጅቱ ስም ፈቅዶላቸው ሊንቀሳቀሱ ፈላጊዎቹ ምንም ሚዛንና ክብደት ይህ ነው የሚባል ተከታይ እንደሌላቸውም ያውቃል። የሚቃኙት የሰጡት ጥናትና ግምገማ ይዘት ለኛ ምስጢር አይደለም። የጋበዛቸው ለጸረ ኢሃፓው እቅድ መሳሪያ እንዲሆኑ ተፈልጎ ነው። ማንንም ላይጠቅም ማንንም ላይጎዳ የሚለው ነጋሶ ጊዳዳዊ መፈክር ወያኔ ሊጠቅም የህዝብን ትግል ሊጎዳ በሚል ተከተው ተሽጠው የእድሜ ግፊት ቀቢጸ ተስፋቸውን ሽቅብ ሰዶት ወደ ውርደታ ዘቅት የከተታቸው ካዲዎችን ማቀደም የመረጠው አዲሱ ሹም ጸሬ ሀባነቱ እንዲደብቅ አልቻለም። አዲሱ ሹም የደርግና ወያኔን ጸሬ ሀባ ወንጀላ ሲደግም ሰምተናልና ሰልፉ ከማን እንደሆነ የምንደናገርበት አይደለም። ለምን ጸሬ ሀባ ጎዳና ተመረጠ? ድርጅቱ የአንድነትና የጋራ ትግል ጎዳናን መርጦ ህዝብን ስለቀሰቀሰ። ድርጅቱ ያለው ታሪክ ኢትዮጵያን ለባዕድ አሳልፎ መስጠትን የሚቃወም መሆኑን የሚያረጋግጥ በመሆኑ። ድርጅቱ በጽኑ መልክ ጸረ ወያኔ ጸረ ተረጣፊ ኢህአዴግ በመሆኑ። ድርጅቱ የግለሰብ ወይም ቡድን አምባገነንነትን የሚቃወም በመሆኑ። ኢህአፓ በጸረ ወያኔው ትግል የተቻለውን ተሳትፎ ማድረጉን እነ ስዩም መስፍን ሳይቀሩ በምሬት መስክረዋል። ህዝብ በአንድነትና በጋራ በጸረ ወያኔው ትግል እንዲሰለፍ ኢህአፓ አጓጉል ድንፋታ ባያደርግም በተግባር ግን ተሰልፎ ተቆጥሯል። ቄሮ፣ ፋኖ ወዘተ በሚል የተደለቀውን ሳይመለከት በተጨባጭና በምር የተካሄደውን ትግልም ማለታችን ነው ወያኔን ይጠይቋል። አሜሪካ የወያኔ አገዛዝ በህዝብ ትግል ሊወድቅ ሲያሰጋ በአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣኖች አማካኝነት ስርዓቱን ለማዳን በርካታ ስብሰባዎች በዋሽንግተን ሲካሄዱ ብዙ ጊዜ አልፏል። ገና ከመጀመሪያውም ሴራውን በማጋለጥ ለወገን የተጠንቀቅ ጥሪንም አስተምተናል። እነ ዴቪድ ሺንና ሀርማን ኮሆን የባጥ የቆጡን ሲያቀርቡ ግን ዛሬ የተከሰተውን ሲያረዱን ጀምሮ ያሰማነው እንቢልታ ሴራ እየተደረገብን ነው የሚል ነው። አዲሱ ሹም ላይ ምርጫቸው ሳይጠናቀቅ በፊት ሻዕቢያን ለማቀፍ አገር ወዳዶችን ለማራቅ ወዳጃቸው የሆነ ሰውን ለማዘጋጀት የጀመሩትን ስብሰባና ሴራ አጋልጠንም ነበር። በእነዚህ ስብሰባዎችም እነ ካሳ ከበደ፣ ሻለቃ ዳዊት ወዘተ በመገኘትና ስለ ኢህአፓም ግምገማና ዘገባ የሚያቀርቡትን በመጋበዝ የተደረገው ዝግጅት ሚስጥር አልነበረም። በዚሁ ሂደትም ልዩ ልዩ ቡድኖችን ቀርቦ የማባበሉና የማሰናዳቱ ጥረትና ሙከራ አሁንም ቢያንስ ለኛ ሚስጥር አልሆነም። አንጃዎች ለዚህ ተመርጠው መሳሪያ እንዲሆኑና በዚህም እንዲረዱ በተወሰነው መሰረት ኢምንት ቢሆኑም በአዲሱ ሹም ተጋብዘው በሉ የተባሉትን እንዲሉ ተደርጓል። ዋናው ዓላማ ኢህአፓ የለም አንጃዎች ኢህአፓ ናቸው በሚል ተንተርሶ በድርጅቱ ላይ እጅ እጅ ያሉ ክሶች ማሽጎድጎድ ስለነበር አዲሱ ሹም በግልጽ የወያኔን በኢህአፓ ላይ የገሙ የገለሙ ክሶችን ደግሞ አስተምቷል። የአንጃዎችም ሚና ለዚህ መንደርደሪያ መሆን ስለነበር ይህን ሚናቸውን በጥያቄ መልክ ተወጥተዋል። አዲሱ ሹምም በወረሰው ጸረ ኢህአፓነት መሰረት ይህ ነው የማይባሉና አንዳንዶቹም ጸረ ኢትዮጵያነታቸውን በገሃድ ካረጋገጡ ቡድኖችና ግለሰቦች ጋር ሲተቃቀፍና ሲተሻሽ፣ ኢህአፓን ግን እንደ ተጠላ የእንጀራ ልጅ መራቁ ማግለሉና መክሰሱ ለብዙዎች አደናጋሪ ሆኖ አልተገኘም። የጠበቅነውና ይሆናል ያልነውም ስለሆነ አላስገረመንም። የአለቆቹን እዝ ተቀብሎ መሰሎቹን ያወያያል እንጂ ለደቂቃም ከኢህአፓ ጋር ልነጋገር እንደማይል ቀደም ብለን ራሳችንም የገለጽነው ነው። ጸረ ኢህአፓነትና አፍቅሮ ወያኔ ከዛሬ 10 ዓመት በፊት ያነሆለላቸውንም ማፈሪያ አንጃዎች ለመድረክ ማብቃቱ ብቻ ሳይሆን በሚስጥር ውይይት ለከፋ ክህደት ማዘጋጀቱም እውነቱን ለመናገር አላስደነቀንም። አንጃዎች ወደ ሀገር ተመልሰው ደፍረው የሚመለሱ ከሆኑ የድርጅቱን ስም ወስደው እንዲራወጡ ትረዳላችሁ፣ እናግዛችኋለን፣ አታስቡ በሚል የተገባላቸውን ቃል ቀደም መሰል ሙከራዎችን በሚገባ ውድቅ እንዳደረግን መሳለቂያ እንደምናደርግ ከወዲሁ ቢረዱና ከሴራቸው ቢቆጠቡ በሚል መምከራችን እነሆ በዚህ ይመዝገብ ብለናል። የኢህአፓ አባላት የነበሩ ግን በሆነ ምክንያት አዛውንቱን የተከተሉም ድርጅታችንን ግለሰቡ በአደባባይ ሲያዋርድ አይተው መከተራቸውን እንዲያበቁና ወደ ድርጅቱ እንዲመለሱ ቀደም የቀረበ ጥሪን እናሰማቸዋለን። ለአገዛዙ ዛሬ ሊሰግድ መነሳቱን ያረጋገጠው አንጃ መቼ ተፈጠረ? ዓላማውስ ምንድን ነው? በቅድሚያ መታወቅ ያለበት ድርጅቶች ውስጥ ልዩነት መፈጠሩ መጠበቅ ያለበት መሆኑ ነው። የድርጅቶች ይዘት የህብረተሰቡ በመሆኑ በሀገር ያለ ቅራኔ በድርጅት ውስጥ መንጸባረቁ አይቀሬ ነው። ዋናው ጉዳይ ልዩነቶችን በአግባብ ይዞ በብዙ አንድም ሶስተኛነት መሰረት መፍትሄ ለመስጠት መቻል ነው። ሁሉም ድርጅት የየራሱ ዘመን እንፍሽፍሽንን ማለፉ አይቀሬ ነው ማለት እንችላለን። ኢህአፓ በዲሞክራሲያዊ ማዕከላዊነት መሰረት ብዙሃን ይወስናሉ በሚል የሚንቀፋቀስ በመሆኑ ይህ መርህ ሲጣስ ሁሌም ችግርና ቀውስ ይመጣበታል። በድርጅቱ የተከሰቱ አንጃዎች ሁሌም ይህን መርህ የጣሱ ከመሆናቸውም በላይ ዋናው የልዩነታቸው ምክንያት ከገዢዎቹ ጋር እንስራ፣ ከጫማቸው ስር እንነጠፍ የሚለው ነው። ከአዲሱ ሹም ፊት ተጋርዞ ቀርቦ ተንበዛርዞ ጠቅላይ ሚኒስትሬ ብሎ ራሱንም ቡድኑንም ያተዛዘበውና ያዋረደው ለምሳሌ የዛሬ 10 ዓመት በፊት ለመለስ ወያኔ እጅ እንስጥ ብሎ ይህ ካሳቡ ተቀባይነት ሲያጣ በውድቅ ጉባኤ ረግጦ የፈረጠጠ ነው። የመጀመሪያዎቹ አንጃዎችም ከደርግ ጋር ተሳስረን እንስራ ብለው ተቀባይነት ሲያጡ ወደ አንጃነት ገብተው ከፍተኛ ጉዳት ያደረሱ ናቸው። ዛሬ ወያኔ ታሪክን ከልሶ ሊያላዝንላቸው ቢሞክርም ይህኛውም ቢሆን አረመኔውን ከሐራሬ ስደት ሊመልስ የሲዳማውን አራጅ በለማኝነት የላከ ነውና ቢረሳ ወይም ቢራከስ የሚደንቀን አልሆነም። ለወያኔ እንንበርከት የሚለው ሐሳብ ሲመጣ ምንም እንኳ የውዳን ሐሳብ ቢሆንም ለአባላት ሁሉ እንዲወርድ ተደርጎ ውይይት ተካሂዶበት ብዙሃኑ ተቀባይነትና ድጋፍ ስለነፈጉት ሊያሸንፍ አልቻለም ነበር። ይህ ለድርጅቱ መጤ የሆነ ግለሰብ ግን ውስጥ ለውስጥ ሲያሴር ሲያሰባስብ ቆይቶ የወያኔ ቅጥረኞችና ውዳቂዎችን ሁሉ ወደ ድርጅት አስገብቶ እንደገና ይህን ውድቅ ሐሳብ ለማስፈን ጉባኤ ካልተጠራ በሚል ይሁን ተብሎም ተፈቅዶለት ሊፈታተነን ያደረገው ጥረት እንደማይሆንለት ሲረዳ በሌሊት ጉባኤውን ረግጦ ወጥቷል። ተከታዮቹም በጠዋቱ ሂደዋል። ይህን የጉባኤ ረገጣ ህገወጥ ድርጊት ጥፋት ነው ብለው ካመኑ ወደ ድርጅቱ ተመልሰው ትግል ሊቀጥሉ እንደሚችሉ ቢነገራቸውም አሻፈረኝ በሚል የድርጅቱን ስም ለመጀመሪያ ጊዜ በመስረቅም ኢህአፓ ዴሞክራሲያዊ፣ ኢህአፓ አንድነት በሚል የድርጅቱን ልሳን ያውም ማውጣቱን ላይችሉበት ስም ቀምተው ለወያኔ ሲረዱ ቆይተዋል። የስልጣን ጥሙ ከእድሜ መራዘም ጋር ችግር የፈጠረበት ይህ ግለሰብ ቀደምም የኢህአፓን ትግል ለማስቆም በፍርሃት ተውጦ ያደረገውን ሙከራ ባንዘነጋም ይኸው ለዓመታት ለወያኔ ሰግደን ፍርፋሪ የሚኒስቴር መስሪያ ቤቶች እናገኝ የሚለውን ቅዠቱን እውን ያደረገ መስሎት በህዝብ ፊት ኢህአፓ ነኝ፣ መስራች ነኝ፣ ጠቅላይ ሚኒስቴርን አገኘው ብሎ ማፈሪያ አንጃነቱን ይፋ አድርጓል። ወደ ብዙ ዝርዝሮች ሳንገባ ለመሆኑ ይህ ግለሰብ ኢህአፓን መስርቷል? እስቲ እናዳምጠው ያለውን።
ትክክለኛ ስሜ በላይነ ንጋቱ ነው። የትግል ስሜ መርሻ ዮሴፍ ይባላል። ኢህአፓን ከመሰረቱት ሰዎች አንዱ ነኝ። 46 ዓመት ስታገል የኖርኩ ድርጅት ነኝ። ለመጀመሪያ ጊዜ ጠቅላይ ሚኒስትሬ ብዬ የምጠራው ሰው አገኘሁ አልኩ።
እስቲ እናዳምጠው ቀደም ብሎ ያመነውን።
ከመስራች ኢህአፓ ከመመስረቱ በፊት ጀምሬ በመሰባሰቡ ጥረት ላይ ሳተፍ ቢሆንም በምስረታ ጉባኤው ላይ ስላልነበርኩ ከመጀመሪያ በአመራር ደረጃ አልነበረ የምሳተፈው።
የሽማግሌ ቀጣፊ ነው። ለመሆኑ ትግል የተካሄደውስ ለ46 ዓመታት ብቻ ነው? በተማሪው እንቅስቃሴ ጊዜ የት ነበር? የሰውየውን ቅሌትና ውሸት አሉታዊ ሚና በዝርዝር በማጋለጥ ጊዜ አናጠፋም። ይህ ያንጃ መሪ በፖለቲካ ምድረ በዳ ሲዋዥቅ ከርሞ ቀቢጸ ተስፋ አንጎሉን ያሳተው ከመሆኑም በላይ አንጃ ሲሆን ውሎ ሳያድር ወደ ሶስት ቡድን እንደተከፋፈለ እርቃኑን ከጥቂቶች ጋር እንደቀረ የሚታወቅ ነው። በአሁኑ ጊዜ የአዲሱ ሹም ሰዎች ወደ ሀገር ከተመለስ ጥሩ አቀባበል እናደርግልሃለን፣ ቢሮን ከፍትልሃለን ብለውኛል በሚል ተከታዮቹን ባጉል ተስፋ እያደናገረ እንዳለ የደረስንበት ነው። ወያኔና አገዛዙ እንዲሁም አሜሪካ ኢህአፓን ለመከፋፈል፣ ለማግለል፣ አባላቱንና ዜጎችን ለማደናገር ላላቸው ፍላጎት መሳሪያ ሆኗል። ይህንንም ሙከራ ደግሞ ከዚህ ቀደም እንዳሽመደመድነው ሁሉ ውድቅ እንደምናደርገው እርግጠኛ ነን። ማንኛውም የሀፋ ደጋፊና አባል እንደማይደናገር እርግጠኛ ከመሆናችንም በላይ አንጃን ታግሎ ማሸነፍ የምናቀውና የተካንበት ትምህርት በመሆኑ ይዚያ ተፋን እንደው እንጂ በሙሉ አሸናፊነት የምንወጣው ትግል ይሆናል። ገንዘብም ድጋፍም ከኢትዮጵያ ህዝብ ጣላቶች አንጃው ቢያገኝም መጨረሻው እንደማያምር ከወዲሁ መናገር እንችላለን። ባዲሱ ሹም የሰሜን አሜሪካ ስብሰባዎች ኢሃፋ አልተፋጠፈም። ምክንያቱን አስረድተናል። ስማችንን ተጠቅመው የጋበዙትና ያቀደሉት ማፈሪያ ግለሰብና ገለባ ቡድንም ማንንም አይወክሉም የራሳቸውን ከሃዲነት አጋለጡ እንጂ። ኢሃፋ ከማንም ጨቋኝ ወይ ኢዲሞክራሲያዊ ኃይል ጫማ ስር ወድቆ የማያውቅና መቼም የማያጎነብስ በመሆኑም ማንም ሊደናገር አይችልም። ቸ ሊሉን ለቃጡት ቀላሎችም አዎ ያለ ጥርጥር እናቸንፋለን እንላቸዋለን። አገር ወዳዶች እነዚህን ዘመናዊ ጃርቶች አንጃዎች የሚገባቸውን ምላሽ እንደሚሰጧቸው ደግሞ ጥርጥር የለንም። እናቸንፋለን። ጸረ ወያኔ ትግላችን ይፋፋም። ከሃዲና አንጃ ይውደም። ማጠቃለያ መብረቅ ብቻ ዝናብ ላይ መጣ። በተከታታይ በቀረብናቸው ጽሑፎች ድርጅታችን ያለውን ግምገማ ለማቅረብ ሞክረናል። ከጫጫታና ግርግሩ ባሻገር ምን ሊመጣ እንደሚችልም ለመጠቆም ሞክረናል። አዲሱ ሹምና ጓደኞቹ ጸረ ኢትዮጵያ ግለሰቦችን በመሰብሰብና በማስተናገድ ቁስላችን ላይ ጨው እንዳይነሰንሱ አሳስበን አድማጭ አጥተናል። ሰው በላውን መንግስቱን ግብዣ ስንቱን አፍለቅሷል። አማራና ክርስቲያንን ማረድ የሚለውን ዘረኛ ለክብር እንግዳ የሚሰጥ አቀባበል አድርገውለታል። የግንጠላ ባንዲራውን አውለብልቦ የጥላቻ ሐውልት መሰረትንም አስቀምጧል። የይፋ ጸረ አማራ ጸረ ኢትዮጵያ ድርጊት ወደ አንድ ብሔር ያዘነበለ ሂደት ሹመት ሌላውንም ማሳሰቡ አልቀረም። አዲሶቹ ሹሞች የሚቀድምና የሚከተለው ጉዳይ ምን እንደሆነ እንደጠፋቸው ግልጽ ነው። በግምታቸው ወያኔ ያለቀለት ይመስላቸዋል። አሸንፈናቸዋል የሚል ድምዳሜ ላይ ደርሰዋል። ይህ መዘዘ ብዙ አቋም አገራችንን ለጥፋት ሊዳርግ መቻሉ ደግሞ ለማንም ግልጽ ቢሆንም ለሹሞቹ ግን የገባቸው አይመስልም። ጅብ ያነክስ ሜዳ እስኪያገኝ ነው ተብሏል። ግን ይህን የሰሙ አይመስሉም። በጫጫታውና ተክለሰውነት መሳከርም ሰፍኗል። ለሀገራችን ከባድና ውስብስብ ወያኔ የፈጠራቸው ችግሮች መፍትሄ መፈለግ ያለበት በጋራ ነው። አንድ ግለሰብ የሚፈታው ችግር የለንም። ያውም ከወያኔ ጉያ የወጣ ቀርቶ ለአመታትም የታከለ ድርጅትና ተመክሮ ያካበተ እንበል ኢሃፋ ብቻውን የሚሰራው ሊሆን አይችልም። የጋራ ጥረትና በዚያውም ከግጭት የሚያርቅ ስምምነትን እውን ለማድረግ የሽግግር ሂደት ሁሉን ያቀፈና ያሳተፈ የተባለን ህዝባዊ ጥያቄ አዲሱ ሹም ውድቅ አድርጎ አገራችንን የጎዳውንና በጠላትነት የቆየውን ኢህአዴግን አጠናክሬ ያስቀጥላለሁ፣ በሱም ስር ምርጫ አካሂጄ የኔ ኃላፊነት ይረጋገጣል ይቀጥላል ማለቱ ለለውጥና ህዝባዊ ስርዓት ያለንን የአመታት ፍላጎት የከፈልነውን መስዋዕትነት ሁሉ ውድቅ የሚያደርግ ሆኗል። በዚህ ቅልበሳ የሚያጅቡትንም በሽግግር መንግስት ምስረታው ጥያቄ ላይ እንዲያተኩሩ ማሳሰባችን ቀጥሏል። በተያዘው አካሄድ የሚመጣው ለውጥ ሳይሆን በህዝብ ትግል ለቆሰለው ወያኔ ጊዜ መስጠት ነው። ያደባው ወያኔ ጥቃት ሊያደርስ ሲነሳ መከላከያ አቅም ዝግጅትም አይኖርም ማለት ነው። ህዝብን ያላቀፈ ትግል ሆነ የለውጥ ሂደት መጨረሻው የሚያምር እንደማይሆን ደግሞ የታወቀ ነው። ለህዝብ እናውቅልሃለን ባዮች ሁሉ ነገሮችን ማጥራት ሳይሆን ማደፍረስ እንደሚሆን ሚናቸው ሳይሳለም የተፈታ ነው። ስለዚህም ዋናው ጉዳይ ተበስሶ ማለትም ወያኔ ኢያዴ ግን ማስወገድ በጥገና መፍትሄ መሻት ወይም ያንድ ብሔር የበላይነትን በሌላ የበላይነት ለመተካት መጣፍ ለሀገራችን መፍትሄ የሚሆን አይደለም። ሁሉም የፖለቲካ ስረኞች ይፈቱ፣ ጸረ ህዝብ አዋጆች ባስቸኳይ ይሻሩ፣ ለወያኔዎች ምህረት ለመስጠት ቸኩሎ አዋጅ አወጣ ለምንስ እነዚህን ጸረ ህዝብ አዋጆች ማስወገድ ሲሉ ትዳተኛ ሆነ? የሽግግር ሂደት ይጀመር። ሁሉም አገር ወዳድ ኃይሎች ተሰብስበው የሚወያዩበትና መፍትሄ የሚተልሙበት ማለታችን ነው። ያመቹኛል ይመቹኛል በሚል ውዳቂ ግለሰቦችና ቡድኖችን ለመሰብሰብ መጣሩም ምንም መጠቀም የለውም። ህዝባዊ ስርዓት አልን እንጂ የግለሰብ ወይም የብሔር የበላይነትን እናፈራር ቃላልንም። መብትና ወሳኝነትን ለህዝብ ይሰጣልን እንጂ ግለሰብ ይግዛን የሚል አቋም መቼም አልያዝንም። መሰረታዊ የህዝብ ጥያቄዎችን ለመመለስ ቀና ጥረት ካለ ይህን የምናገዝ እንጂ የምንቃወም አይደለንም። ለማንም ጮሌ ግለሰብ ሆነ ኃይል ግን ሰብእናችንንና መብታችንን አሳልፈን እንደማንሰጥ በመራራ ትግላችን ያረጋገጥነው ነው። በኢትዮጵያ ሰላምና ዴሞክራሲ የሚሰፍነው በህዝባዊ መንግስት ምስረታ ብቻ ነው፣ ወያኔና ግሳንግሶቹ ሲወገዱ ብቻ ነው። ፍቅር እርቅ የማወናበጃ ቃላት የማይሆኑት ህዝባዊ መንግስት እውን የሚሆንበት ሂደት በስራ ስናውል ብቻ ነው። በጥገናና ያለፈውን በአዲስ ጭንብል በማስቀጠል የሚገኝ መፍትሄ የለም። መብረቅ ብቻ ዝናብ ላይ ጥል ያልነውም ለዚሁ ነው። ያለንን አቋም የማሰማት የማስተጋባት መብታችንንም ማንም ሊገታው እንደማይችል ሹሞቹም ቢረዱ ጥሩ ይመስለናል ያልነውም ለዚህ ነው። በመጪው የመስከረም የኢያዴግ ጉባኤ የሹሙን ክንፍ ካልቆረጡት በማያዳግም መንገድ የበላይነታቸውን የሚያስጠብቅ የቁርጥ እርምጃ ለመውሰድ በመዘጋጀት ላይ ናቸው። ይህን ሀቅ መረዳት ያቃተው ሹም በሽርሽርና በጭብጨባ ተውጦ ወያኔን ያቸነፈ መስሎት ተዘናግቷል። አልፎም ኢያዴግን አጠናክሮ ማስቀጠልና ምርጫ በሚሉት ቧልት ተጠምዶ የህዝብን ፍላጎት ተጻሮ ይገኛል። ኢያዴግ ማለት ዛሬ በጅጅጋ በድሬዳዋ የምናየውን ሁኔታ ማስቀጠል ማለት ነው። ክልል ተባለ አንቀጽ 39 የወያኔ ኢያዴግ ስርዓት ለኖርነው የመከራና የሀገራዊ ውርደት ጊዜ ሁሉ ሙሉ በሙሉ ተጠያቂ ነው። ፋሽስቱን መንግስቱን ለመመለስ የሚጣደፈው ሹም ሁሉንም የወያኔ እስረኞች ሊፈታ ሲሮጥ አልታየም። በኃይለ ማርያም ጊዜ የተጀመረውን የራሱ ቢያስመስልም ይህን የለውጥ ሁኔታ ማለትም የወያኔን መዳከም ያመጣው የህዝብ ትግል እንጂ አሁን እንደሚጎነጎነው በሹሙና ለማ ውስጣዊ ጥረትና እንቅስቃሴ አለመሆኑን እናውቃለን። ወያኔን አዳክሞ ያሽመደመደው የህዝብ አመጽ እንጂ ሌላ ማንም ምንም አይደለም። በአቋራጭ የህዝብን ትግል ማስቆምና በስልጣን መሰየም የኢትዮጵያ አምባገነኖች ልምድ ሆኖ አስቸግሯል። ይህን አዙሪት ለመግታት ሁሉን አሳታፊ የሽግግር ሂደት ይጀመር ሲባል አዲሱ ሹምና ጓደኞቹ ግን በተናጠል ቡድኖችን በመቅረብና የሽግግር ሂደት ጭራሹን በመካድ ሌላ አምባገነንነትን አስቀጣይ ጎዳና መርጠው ይገኛሉ። ሁሉንም ድርጅቶች ጋብዘናል የሚሉት በተጨባጭ ሐሰት ከመሆኑ ባሻገር ትኩረታቸው በኦሮሞ ብሔረተኛ ቡድኖች ላይ መሆኑን በወኪሎቻቸው የቅርብ የሥራ ጉዞ ኦነግን ለማባበል ልናውቀው ችለናል። ለወንጀለኞች ለእንጮና ለየመን ተወላጁ የተሰጠውን ቦታና ትኩረት አነጋጋሪ ነው። ይህ ዝንባሌና አካሄድ ከቶም እንደማያዋጣ ደግሞ ደጋግመን አቀረበናል። እስካሁን ግን የሚሰማና የሚታረም ሹም ለማየት አልቻልንም። በቻይናና አሜሪካ ፉክክር ውስጥ ገብቶ መዳከም ለሀገራችን የሚጠቅም አለመሆኑ ሲታወቅ ሹሙ ዘው ብሎበታል። የህዝብ የኑሮ ሁኔታ እንዲሻሻል፣ የኑሮ ውድነት እንዲቀንስ፣ የችግርን ሁኔታ እንዲቀረፍ ትኩረት ይሰጠው፣ የጋራ ጥረትና ርብርቦች እናድርግ ሲባል ለዚህም መሰረታዊ ጥያቄ ምላሽ ለመስጠት ምንም ሙከራ አይታየም። የህዝብን ንብረት ለግል ባለሀብቶች ለመሸጥ ሩጫው ጠቀሜታው ለወያኔ ለሻቢያና ለባዕዳን ሲሆን፣ በዚህ ጉዳይ ላይ አማካሪ ተብለው የተመደቡት ግለሰቦች በአንድ በኩል ምንም በመስክ እውቀት የሌላቸው ሲሆኑ፣ በሌላ በኩል ደግሞ ፖለቲካዊ ሹመት እንጂ ምንም ፋይዳ እንደማይኖረው ከወዲሁ መገመት ይቻላል። አዲሱ ሹም በሙስና የተጨማለቁ ወያኔዎችን መልሶ በዝርፊያ ቦታ ሲሾም ኢፍትሃዊ እርምጃዎችን ለምሳሌ በአማራው መፈናቀል በከተማ ቦታዎች ዝርፊያ ወዘተ ላይ ተጨባጭና አስተማማኝ የተቃውሞ እርምጃ ማየት አልቻልንም። የሁለት የሶስት ሰው ቡድኖችን መሰብሰቡ በሀገር መቀለድ ነው ይላል። ይህን ስራው አድርጎ የተነሳው ሹም በህዝብ ላይ በመቀለድ የራሱን የምርጫ አሸናፊነት እያዘጋጀ ለመሆኑ ደግሞ በግልጽ እያየን ነው። ወሃቢ ወቅቶት እንቦጭ ስለሆነብን በጉዳዩ ላይ ገንቢ አስተያየቶችን ሰጥተናል። ሹሙ የሚያስተናግደው ኢሃፓን ሳይሆን የተጨራመተና የወደቀ አንጃውን በመሆኑ ምንም ሌላ ቢለፍፉ ወያኔዎች የኢሃፓን ህጋዊ ተፋጥፎ ይፈራሉና ተመለሱ ገለመሌ ለሚሉን በዚህ ሁኔታ ወያኔ ባልተወገደበት ባልተጠራንበት እኛን ለማግለል እዝ ተፈጥቶ ሹሙም በስራሊያውል ሲጠር ያያየን የ1993ን ስህተት ደግመን ራሳችንን ለእስርና ለእርድ የምናቀርብ አይሆንም። መስዋዕትነትን የምንከፍለው ለህዝባዊ ትግል እንጂ ለስልጣን ፍርፋሪ ባለመሆኑ በታቀደው የህዝብን ትግል ውጤት ነጣቂ ሂደት ተሳትፎ ሊኖረን መጠበቅ የለበትም። በአዲሱ ሹም ዙሪያ የቆዩ የኢትዮጵያ ጠላቶች ተጎልኩለዋል። የደርግ ርዝራዦችም ቋምጠው ተሰልፈው ቀደም እንዳሉት የሽግግር መንግስት አያስፈልግም በሚል አዲሱን ሹም አጅበው አንድ በለና ሊሉ ተዘጋጅተዋል። በአዲሱ ሹም ዙሪያ የፖለቲካ ሰዎች ሲርመሰመሱና እሱም ሲቧርቅ ስንታዘብ መጨረሻቸው ከቶም የማያምር መሆኑን ብንናገር ነቢይ አያሰኘንም። ወያኔን ከማወቅ አንጻር ሹሞቹ አለን ከሚሉት ግንዛቤ ያለን እውቀት ቢበዛ እንጂ የሚያንስ አይደለም። ተመክሮንም አረሳንም ወዳጅ ጠላትንም እናውቃለን። በአጉል እርቅና ፍቅር አንወዘወዝም። ወንጀለኞች ለፍርድ ይቅረቡ፣ ንስሐ በገሃድ ይግቡ አሁንም ጥያቄያችን ነው። ትላንት የበደሉን ያደሙንና አገር ያሳጡን ጉዶች ምንም አጠፋን ሳይሉ ለስልጣን ማብቃቱ ራሱ ወንጀል ነው ባይም ነን። ስናጠቃልል የህዝብ ድል ተነጥቋል። የህዝብ ለለውጥ ጥያቄ ምላሽ ተነግሯል። ኢህአዴግ ሊቀጥልብን ማለትም የ28 ዓመቱን ግፍ ሊቀጥልብን ተዘጋጅቷል። ይህ እንዳይሆን እንታገላለን። ህዝብም ትግሉን ያፋፈም ዘንድ እንጠራለን። ጸረ ወያኔው ትግል ይፋፋም። የሽግግር መንግስት ሂደት መጀመሩ ወሳኝ ነው።